ይኸው ተመልሰን ተገናኝተናል። የቅዳሜ ጫዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ።
እንደምን ሰነበታችሁ? እንኳን ለመስጋና በዓል አደረሳችሁ። በአሜሪካ የሚኖሩ ኢትዮጵያውያንን ታሪክ የሚዘግበው የኦራል ሂስትሪ ፕሮጀክት መክረሚያው በሁለቱ የቴክሳስ ግዛት ከተሞች መሆኑን ባለፈው ሳምንት ነግራናችኋል፣ ሂውስተን እና ዳላስ። የዛሬ እንግዳችን ኗሪነታቸው ሂውስተን ከተማ ነው። በ1975 ወደ አሜሪካ ከመጡ ጀምሮ በአሜሪካ ለ40 ዓመታት ሲኖሩ ቴክሳስን የለቀቁት ለጥቂት ዓመታት ብቻ ነው። አገር ለምደው ትምህርት ተምረው በተለያዩ ድርጅቶች ሰርተው በሽርክና የኢንጂነሪንግ ኩባንያ አቋቁመው አግብተው ወልደው ልጅ አሳድገው ለወግ ያበቁት በሂውስተን ከተማ ነው። ሲኒማ ራስ ፊት ለፊት አሜሪካን ግቤ ተወለዱት አቶ ሸሪፍ መሐመድ በዚህ ቃለ መጠይቅ የአዲስ አበባ የልጅነት ትዝታቸውን በጃፓን አድርገው ወደ አሜሪካ የመጡበትንና አብዛኛውን እድሜያቸውን ያሳለፉበትን የአሜሪካ ኑሯቸውን በሰፊው አጫውተውናል። እሳቸው ሙዚቃ ባይመርጡም ቃለ መጠይቁን ከመረጥንላቸው ሙዚቃ ጋር አስማምተን እንዲህ አሰናድተናል። የአቶ ሸሪፍን ቤተሰቦች፣ ባለቤታቸውን ወይዘሮ ዘይነባ መሐመድና ልጆቻቸውን እንዲሁም ሰፊውን ቤተሰባቸውን ስለ መስተንግዷቸው ስላደረጉልን ሁሉ ከልብ አመሰግናለሁ። ቃለ መጠየቁን ያካሄድ ነው በራይስ ዩኒቨርሲቲ ውድሰን ሪሰርች ሴንተር ስቱዲዮ ነውና ይህን ያመቻቹትን ሚስስ ኖሪ ጉቴሬን ዛሬም እናመሰግናለን። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ እንግዳ ዝግጅት ነው። አሁንም በድጋሚ በያላችሁበት ቦታ ሰናይ የረፍት ቀን ይሁንላችሁ። ከኛ ጋር የረፍት ቀናችሁን ስለምታሳልፉ ደስታችን ወሰን የለውም። በቅድሚያ አቶ ሸሪፍን ላስተዋውቃችሁ። አቶ ሸሪፍ መሐመድ ተወልደው ያደጉት አዲስ አበባ ነው። የመጀመሪያ ደረጃ ትምህርታቸውን እስከ 6ኛ ክፍል የተማሩት በአባድር ትምህርት ቤት ሲሆን ከ7 እስከ 8ኛ ክፍል ጆን ኤፍ ኬኔዲ ትምህርት ቤት፣ የሁለተኛ ደረጃ ትምህርታቸውን በተግባረድ የቴክኒክ የሙያ ትምህርት ቤት አጠናቀዋል። በኢትዮጵያ ውሃና ፍሳሽ አገልግሎት መስሪያ ቤት ለሁለት ዓመት ከሰሩ በኋላ በጃፓን ተራድኦ ድርጅት ባገኙት የስልጠና ዕድል ወደ ጃፓን ይሄዳሉ። ከጃፓን ዘመድ ጥየቃ ወደ አሜሪካ በመጡበት በዘመድ ምክር አሜሪካ ለመቆየት ወስነው ከፍተኛ ትምህርታቸውን በሂውስተን ዩኒቨርሲቲ በሲቪል ምህንድስና አጠናቀዋል። አቶ ሸሪፍ በምህንድስና ሙያቸው በተለያዩ ድርጅቶች ውስጥ ከሰሩ በኋላ ከጓደኛቸው ጋር የግል የኢንጂነሪንግ ኩባንያ መስርተው በአሁኑ ጊዜ ከ60 በላይ ሙያተኞችን በተለያዩ ፕሮጀክቶች ላይ ቀጥረው የሚያሰራ ድርጅት ባለቤት ናቸው። በግል ህይወታቸው ባለትዳርና የሶስት ልጆች አባት ናቸው። በተጨማሪም አቶ ሸሪፍ በተለያዩ የማህበረሰብ እንቅስቃሴዎች ይሳተፋሉ። የኢትዮጵያ ኮሚኒቲ፣ የሂውስተን የእግር ኳስ ማህበር፣ በአሜሪካ የሙስሊም ኮሚኒቲ ማህበር፣ በተለያዩ ደረጃዎች የበጎ ፈቃድ አገልግሎትም የገንዘብ ድጋፍም ያደርጋሉ። አቶ ሸሪፍ በአሜሪካ ለረጅም ዓመታት ከኖሩ ኢትዮጵያውያን አንዱ ናቸው። ይህ ኢትዮጵያውያን በአሜሪካ ኦራል ሂስትሪ ፕሮጀክት የአሜሪካ የኢትዮጵያ ሄሪቴጅ ፋውንዴሽን እና ሸገር 102.1 ሬዲዮ በትብብር የተዘጋጀ ቃለ መጠይቅ ነው። ዛሬ ፌብሩዋሪ 19 2023 ነው። በሂውስተን ራይስ ዩኒቨርሲቲ ስቱዲዮ ውስጥ አቶ ሸሪፍ መሐመድ አብሮኛሉ። እኔ ማዓዛ ብሩ ነኝ ከሸገር 102.1 ሬዲዮ። አቶ ሸሪፍ እንግዲህ ሚኒስትሪ ወስደው ቅድም እንደነገሩን ተግባረ ዕድ ይገባሉ። ተግባረ ዕድ ጥሩ ትምህርት ቤት ነበረ። እዛ ጓደኛም ያገኛሉ ይመስለኛል አይደለ? እንደገና ደግሞ የእጅ ሙያ ደግሞ ብዙ እንቅስቃሴዎች የነበሩበት ይመስለኛል። እስቲ ንገሩን ስለ ተግባረ ዕድ።
ተግባረ ዕድ በእውነቱ ብዙ አክብሮት አለኝ ለተግባረ ዕድ፣ ምክንያቱም ህይወቴ ላይ ብዙ ኦፖርቹኒቲ ፈጥሮልኛል። ተግባረ ዕድ ሲጀመር ራሱ እንደ አጋጣሚ ሆኖ ትምህርት ቤት ሲከፈት ትምህርት ቤት ውስጥ ኢንሮል ስናደርግ ተግባረ ዕድ ግማሽ ቀን አካዳሚክስ ነው የምንማረው፣ ግማሽ ቀን ደግሞ የእጅ ሙያ ነው። አሁን የእጅ ሙያው ለሶስት ነው የተከፈለው። አንድ ግሩፕ የብረት ሜታል ወርክ የሚሉት የብረት ስራ ይሰራል። አንደኛው ግሩፕ የእንጨት፣ አንደኛው ግሩፕ የኤሌክትሪክ እና ያው ሮቴት ያደርጋል። እንግዲህ እንደ አጋጣሚ ሆኖ እኛ የደረሰን የብረቱ ነው። በዛን ጊዜ ደግሞ ጾም ነበር፣ የሙስሊም ጾም እንጾማለን። ልጅም ብንሆን ኤነርጂ የለም። ብረቱን እኛ በመውረድ ነው እየሞረድን ብሎንና ማፈኛውን ነትን ቦልት ማለት ነው
ለመስራት
ነው። ከብረት ላይ በቃ ዝም ብሎ ዘንግ ብረት ነው የሚሰጥ። ያንን ዘንጉን ብረት ጭንቅላቱንም እና ደሞ እቺነቷ ማለት እቺ ማፈኛው
አዎ
እሷን ከስክራች መስራት ነው እና አሁን ከባዱ ለኛ የነበረው መሞረዱ ነው እና ለመሞረድ سنሞክር ምንም ንቅንቅ አይልም በዛ ላይ በጾም ጊዜ በተለይ እንደው ለም ለካ ጉልበት ይፈልግ ጉልበት አንበረንም እና ያው በዛ ላይ ደሞ ሞረዱኑ ምናምኑም እንግዲህ የተሻለ ለማግኘት እንትን ሲባል ይመስለኛል አንድ ልጅ ጋራ እንጋጫለን በአንድ ጉዳይ አሁን ተዛ አይለኝ ጉዳዩ ግን ከሱ ጋራ እንትን ይያልን ይያልን አሁን ይሄ ጓደኛዬ የሆነው እንዳለሚባለው ልጅ ይመጣና አንተ ምንድነው እንትን የምትለው ብሎ ከኔ ጋር ሊጣላ ይሞክራል አሁን ሳይው እሱ ከኔ በጣም ፈርጠም ያለ ነገር ነው በዛ ላይ ጾም ነው ይሄ ሁሉ ሰላም ነው የሚያዋጣው ብዬ በሰላም ነገሩን እናበርደውና እንትን ይላል መጨረሻ ላይ በዛችው ክላስ ይያልን እሱ በሙያ በጣም ፈጣሪ የሰጠው እውቀት ነው እንዳለ ጌታቸው ይባላል አይ ቲንክ እንዳለ ጌታቸውና ወንድሞቹ ነው ምንም ይባል ብረታብረት ስራ ፋብሪካ ኢትዮጵያ ውስጥ አለ አሁንም እሱ በዛን ጊዜ ማይሰራው ነገር የለም በቃ አንደን ሰው እንዴት ነው ጊፍትድ የሆነ ሰው አላለ እና ከዛ በኋላ በጣም ጓደኛ ሆን ካንዱ ሾፕ ዳንዱ ሾፕ ስንሄድ በቃ እሱ ጥኑ አንደኛ ነው የሚወጣው እኔ እንደምንም ሁለተኛ ወጣለሁ በምንም አይነት ማንንም አይበልጠውም እሱ
በጣም ይገርማል
እና የእንጨት ስራ ላይ እንደዚሁ እንጨትም ሞርዶ እንትና አርጎ ልጎ ምን ብሎ እና መጋጣጣም አንን ፈርኒቸሮች ላይ የሚታየው አይነት መጋጣጣም እሱን ስንሰራ አንዳንዶቹ እንግዲህ እንደ ፈተናው ጭምር እሱ ነው መጨረሻ ላይ ፈተናው እሱ ነው አይደል አንዳንዶቹ ለሁለት ይሰበርባቸዋል እኔ አሁን ማስተውሶ አንዲት ልጅ ለሁለት ተሰብሮባት በቄጣ አስራ ነው ላስተማሪው ያለቀሰች ሰጠችው እና
ይጥላታል መቻ
እንጂ እንግዲህ ወይ አዝኖላት ወይ ተዋት ይሆናል ግን የንዳለን ምን አለው ይሄ ነገር በእጅ አይደለም የተሰራው በማሽን ነው የተሰራው ውድ ሾፕ ሄደ አስርተ ይሆናል ብሎ የዛን ያህል ፐርፌክት ስለሆነ ይሄ ነገር በእጅ አይደለም የተሰራው ብሎ በቃ ቻሌንጅ አረኩ ያኔ ወዳጅነን እኛም መሰከርንለት
አይተናል
እና የመጨረሻ ህይወት ጓደኛዬ ነው አሁንም ትምርት ቤትም ከጨረስን በኋላ ከሀገርም ከወጣሁኝ በኋላ ትምርት ቤትም ይያልን አባቴ በሞተ ጊዜ በታመመ ጊዜ ከትምርት ቤት አሳይመንት ምናምን እሱ ነበር የሚያመጣልኝ በየቀኑ ቤት ያመጣልኝና ሆምወርክ ሰርቼ ምናምን ልካለሁ በሱ በኩል ማለት ነውና የተወሰነ ጊዜ ያው ሆስፒታል ምናምን ስለመማላለስ በመሃል ላይ ትንሽ አቋርጬ ነበር በሱ እርዳታ ነው ከዛም በኋላ ወላጅነታችን ቀጠለ እኔም ከኢትዮጵያ ስወጣ እሱ እዛው ነበር እዚህ የመዋና ሚዜ የነበረው እሱ ነው
በጋብቻችሁ ጊዜ
አዎ እና እኔ ስወጣ ወንድሜን ታናሽ ወንድሜ ጋራ ሽርክ ሆነ እናቴ ደግሞ በጣም ተወደው ነው እንደ ነፍሷ ነበር የምትወደው እሱም በጣም ይወዳት ነበር እና ያ በዛን ጊዜ አለኝም ለጓደኛ አንድ ብቆጥር አንድ እሱ ነበር ዋን
ተግባረድ የተገናኘ ነው
አንዴ ሰጠኝ ስጦታ እሱ
እንግዲህ ከተግባረድ በአንድ ትምርት መቸም ስፔሻላይዝ ማድረግ ያስፈልጋል አይደለ በመንጨረስ ሁርሶ
እኔ በንድፍ ወይም ድራፍቲንግ በሚባለው ነው የጨረስኩት እንዳለም ልክ እንደኔው ነው ምንም እንኳን ሌሎቹም ጋር የሄደ እንትን እየቀረመ ቢማርም ቢሰራም ግን ያው ሁለታችን አንድ አይነት ትምርት ነው ተምረን የጨረስነው
ከተግባረድ በኋላ ስራ መንግስት ነው የመደበው ወይስ እርሶ ፈልገው ስራ አገኙ
በዛን ጊዜ እንግዲህ አሁንኛ ስግራጁዌት ያደረግነው ለመጨረሻ ዲፕሎማ ድሮ እንግዲህ ኃይለ ስላሴ ጃንሁን ነበር ዲፕሎማና ዲግሪ የሚሰጡት
አዎ
እኛ አሁን የመጨረሻዎቹ ከጃንሁን እየተቀበልን እኛ ነን ከዛ በኋላ ያው ለውጥ ከመጣ በኋላ ሲስተሙ ተቀይሯል ሆኖም እኛ በዛን ጊዜ በፈለግንበት አፈላልገን ነው ስራ መናገኝ እንዳለ አሁን ሲሚንቶ ነው ምናምን ፋብሪካ ውስጥ ተቀጠረ እኔ ሳፈላልግ ውሃና ፍሳሽ ቦታ ነበራቸው እና የተወሰነ ተማሪዎቹን ፈትነው እኔን አልፋል ብሎ ተቀበሉኝ ማለት ነው እንደዛ ነው ከኛም በኋላ አሁን በስራ ባልደረባዬ ከፈለኝ ተስፋዬ እሱም እንደኔው ተግባር ሲጨርስ እዛ ነው የተቀጠረ
እንግዲህ ስራ ይገቡም ነበር መቼም አባቶ ያርፋሉ አይደለ አስተማው አባቱ ያርፋሉ
አዎ
የሥራው ሐላፊነት እርሶ ላይ ይመጣል መስለኛል አይደለ
ምን ሆነ አባቴ የሞተው ገና ለመጨረስ አንድ አመት ሲቀረኝ ነው ልክ አባቴ ሲሞት ያለን አማራጭ ቢዝነሱን ያው እኔ ነበር ማንቀሳቀሰው ልክ ሞቶ ብዙ ሳይቆይ ነው ለውጥ የመጣው አንድ አመት ገደማ ይሆናል። እንደዚህ እንግዲህ ምናልባት 7 ወር 8 ወር ይሆናል ከሞተ በኋላ ነው ለውጥ የመጣው። እስከዛን ጊዜ ድረስ ያው እርሻ በየወሩ አንዴ ሚኒመም በየወር አንዴ መከዳ አለበት። ምክንያቱም የሰራተኛ ደሞዝ ጭነው ነው የሚከደው። ምክንያቱም ባንክ የለም ምን የለም ምን ማነት እንትን የለም ሰራተኛ ደሞዝ
በዶኔታ ይዞ ነው
የሚከደው። በዶኔታ ይዞ ነው የሚከደው ሰራተኛው ማግኘት አለበት ደሞዝ። እና የከተማው ብዙ ስራ ቤት ክራይ መሰብሰብ ታክስ መክፈል እንደዛ ያው ከተማው ስለሆነ ብዙ አያስቸግርም። በኋላ ደግሞ ምርቶች ሲመጡ ደግሞ ለመሸጥ ሲስተም አልነበረም። ያው እንዴት ነው የሚሸጠው? ይመጣል ወይ ነጋዴዎች ጋር እንነጋገርና መኪና ላይ እንዳለ ሙሉ ሙሉ ጭነት የሚገዛ ይኖራል። አንዳንዴ ደግሞ እህል በረንዳ አውጥተን የምንሸጥበትም ጊዜ ነበረ። ከባድ መኪና ላይ እንዳለ ላይትወኝና 5 ኩንታል ፈልጋለሁ ወይኔ ያልፈልጋለሁ ጤፌን ያልፈልጋለሁ እያለ የሸጥኩበትም ጊዜ አለ። ልጅም ሆኜ ከዛም በፊት ሽጫለሁኝ እንደዚህ አባቴ ባለበት ጊዜ። እና ከሞተም በኋላ ያው እንደዛ እናደርግ ግን መጨረሻ
ላይ በጣም ይገርማል። የገረመኝ ምንድነው አባቱ ገና በልጅነቱ ኃላፊነት ውስጥ ከተው ያስተማሩት እንግዲህ ለበኋላ ቤተሰቡን ደግሞ እንዲያግዙ ረድቶታል ብዬ ነው ታይቷቸዋል።
በጣም ምንም ጥያቄና መልስ የሌለው ለዛ ነው። ምክንያቱም አባቴ መጀመሪያ ከታመመ ጀምሮ እስከ ሞተበት ጊዜ ድረስ ብዙ ዓመታት አልፈዋል። እና ግን ያው ታመማል፣ ይድናል፣ ይወጣል።
ምን ነበር የሚያማቸው?
የሚያማቸው እንግዲህ ኩላሊት ነበረባቸው፣ ደም ብዛት እና ዳያቤቲስ። እና እነዚህ ደግሞ በዛን ጊዜ ምንም አይነት መድኃኒት የለም። አሁን እንኳን አንዳንድ መድኃኒቶች አሉ።
ልክ ነው።
ያኔ መድኃኒት አልነበረም። ስለዚህ ያለችውን መድኃኒት የተወሰነች ነች። እና እንደዛ ነው እንግዲህ
ኃላፊነት የገበያው የመሸጫው የምኑ የተቃና አለመሆን አደለ። እህል በረንዳ ራሱ አምርቶ አንድ ሰው ራሱ ወስዶ መኪና ላይ መሸጥ ማለት በጣም ከባድ ያደርገዋል አደለ። ሁሉንም ስራ ራሱ ሰርቶ ማለት ነው እኮ። እና ከባድ ይሆናል፣ በተለይ ለወጣት ከባድ ይሆናል። እና ትምህርትም በጣም ጎበዝ ነበሩ ማለት ነው። ሁለቱንም አንድ ላይ አካሂደው ለመጨረስ በጣም ጠቅሞታል። ጎበዝ ነበሩ ማለት ነው።
እንግዲህ ገበያ አውጥቶ መሸጡ በተለይ ዋና የሚከብደኝ የነበረው በዛን ጊዜ ጠዋት መነሳቱ። ጠዋት ተነስቶ ደግሞ ብርድ ነው። ጠዋት ተነስቶ ከባድ መኪና ላይ ወጥቶ ከሰው እንግዲህ ነጋዴ ሁሉም እዛም ይጮኋል፣ እዚህም 10 ኩንታል ስጠኝ ይላል፣ 20 ኩንታል ስጠኝ ይላል። እና ያንን ደግሞ ስትቀበል ገንዘቡን አስተካክሎ ተቀብሎ እንትኑን ደግሞ አስተካክሎ መስጠት እንግዲህ ሰዎች እርግጥ የሚረዱ አሉ፣ ግን ቢሆንም በዛ እድሜ ከባድ ነው። ግን ያ ሁሉ ለእኔ ዝግጅት ነበር ለወደፊቱ ለሚመጣው ህይወቴም ሆነ ለቤተሰቡ ህልውና። አባታችን ብልህ በመሆኑ እያዘጋጀኝ ነበር። ከዛ በኋላ እኮ ብዙ አልተቸገርኩም። እሱ ካለፈ በኋላ ብዙ ሳይቆይ ነው ውርስ የመጣው።
አብዮቱ መጣ።
አብዮት የመጣ እንግዲህ ውርሱም ቀጠለ ማለት ነው። አብዮቱ ብቻ ሳይሆን እኛ ባሰብነው ሳይሆን ባላሰብነው አይነት
መንገድ መጣ
የመጣው።
እንግዲህ መሬቱ ተወረሰ፣ የከተማ ቤቶቹ ተወረሱ። ከዛ በኋላ አበል ነው እንግዲህ አይደለ፣ 250 ብር
አለቀ ለዚህ ለብዙ ቤተሰብ።
በጣም በእናቶ ደግነት እንግዲህ
እርግጠ የአባቴ ወንድሞች አገር ቤት ያሉት ማለት ነው፣ አዲስ አበባ ሲመጡ አንድ ኩንታልን ምናምን ጤፍም ሆነ ምናምን ይዘው ይመጣል። አንድ ደግሞ በጣም የአባቴ አክስት ልጅ ናቸው መጥቀስ የምፈልገው፣ እሳቸው ግራዝማች ወልዴ ደልኬሩ ይባላሉ። በሃይማኖት ክርስቲያን ናቸው፣ ግን ዘር ማዘራቸው ሙስሊም ነው። የኛ በቃ የአባቴ አክስት ልጅ ናቸው። እናት አባታቸው የኛው ወገን ናቸው። እሳቸው በዛን ጊዜ አሩሲ በሚባለው በቃ አካባቢ ላይ እናት አዝላ ስትሄድ በዛን ጊዜ ወንድ ልጅ ከሆነ ይሰለባል እና ሰልቧቸው ገና ሕፃን ሆኖ ማለት ነው ተሰልበው እሳቸውን ሕይወት ለማዳን የሚሽነሪዎች ያሉበት ጋር በዚህ ወደ ሲዳሞ አካባቢ ምናምን ይወስዷቸውና በዛ ድነዋል፣ ተርፈዋል። ያው ትልቅ ሰው ሆነው ኖረዋል እና እሳቸው ለእኛ በቃ እንደ አባት ናቸው። በግም ማርም ምንም ሲመጡ ባዶ እጃቸውን አይመጡም። ከሀገር ቤት ይዘው ይመጣሉ። እንግዲህ እናቴን ለመርዳት እና የአባቴ ጋራ በጣም ዝምድና ብቻ ሳይሆን ወዳጅነትም እኮ ኢምፖርታንት ነው።
እንዲህ በጣም
አንዷን በእናትም አንገናኝ አንዷን እህቴን አባቴ ልጅ የለኝም ሲሏቸው ጊዜ አሳድግችን ይሰጥችሃለሁ ብሎ ልጃቸውን አንደኛውን እህታችንን ሰጥተው አሳድገዋታል። በቃ የእሳቸው ልጅ ነበረች።
እንግዲህ እሳቸውን መስላ ነው የምታጠራውም በዛ ነው
በዛ ሁሉ ነገሩ። እንግዲህ አባቶች የራሳቸው እንትን አላቸው አይደለም። ምን ቃል አስገብቷቸው ነበር ሲሰጥ፣ በቃ የሆንችን አሳድግ እንደፈለግ ስትድራት ለሙስሊም ዳራት ብለወች
አደረጉታ
ለሙስሊም ዴት ዳራች
ጥሩ ነው።
አዎ እና እንግዲህ በቃ እነሱ አጎታችን ያባቴ ያክስት ልጅ ናቸው አጎት ናቸው። እዛ ዱዓ ሲደረግ ምናምን ጸሎት ሲያረጉ በስልጥኛ ሲያረጉ እስላም ይሁኑ አይሁኑ ማንንም ሊያውቅ አይችልም። ክርስቲያኑ እስላም ምክንያቱም ቃሉ አረ ስልጥኛ ነው እና ያው ዱዓ ነው።
አዎ ልክ ነው።
አዲስ አበባ ደሞ ሲመጡ እኛ ቤት ብቻ ነው የሚበሉት ምግብ። ሌላ ዘመዳቸው ጋር ሄደው ምግብ አይበሉም። ምክንያቱም እናቴ የእሳቸው ሁሉ ነገር ሳህኑም ቢላዋውም ምኑም ምኑም ተዘጋጅቶ ይቀመጣል። እሳቸው ሲመጡ በዛ ነው የሚጠቀሙት። እሳቸው ሲሄዱ ደግሞ ይሰቀላል። እና እንደዚህ እየተባለ በአበል ነው ለመኖር የቻሉት። እኔ ደግሞ ብዙም አልቆየሁኝ። ከለውጡ በኋላ ይህንን እድል ሳገኝ፣ የጃፓን ሀገር እድል ሳገኝ ሄድኩኝ።
ዋና ፍሳሽ ግን 2 ዓመት ተኩል ነው የቆዩት። ጥሩ ነበር፣ ደሞዙ ይጠቅም ነበር ለቤተሰብ።
280 ብር ነች። ከዛ ላይ ስትቆራረጥ 200 ምናምን ነች የምትደርሰው። እርግጥ የድሮ 200 ብር ብዙ ነው፣
ብዙ ነው
እና እኛ ሌላ ብዙ አመል የለንም አኗኗራችንም። ስለዚህ ያቺ ገንዘብ ያው እዛ ውስጥ ስትጨመር ታገለግላል።
ከአበሉ ጋር
ምናምን ስትጨመር ያገለግላል።
አቶ ሸሪፍ ዋና ፍሳሽ ያሉ የጃፓን ስኮላርሽፕ ይመጣል። ጂአይካ ነው እና ወደ ጃፓን ይሄዳሉ። ብቻውን አይደለም አብረው ይሄዳሉ ከአንድ ሰው ጋር የስራ ባልደረባው።
በትክክል
ጃፓን መቼም ብዙ ሰዎች ደነገጠን የሚሉት ፍጥነቱ፣ የሰው ብዛት አስደነገጠን ይላሉ። እርሶስ?
እንግዲህ ከዛ በፊት ከኢትዮጵያ ወጥተን አናውቅም ሁለታችንም። የስራ ባልደረባይ ኃይሉ ስሙ እና በጣም ኮንሰርቫቲቭ የሆነ ሰው ነው። እሱ እንኳን ለጃፓን ለአዲስ አበባም ኮንሰርቫቲቭ ነው። አዲስ አበባ ሬስቶራንት ምግብ ቤት ሄደን ስንበላ እሱ አስሬ ነው እንትኗን እንጀራውን የሚያገላብጣት። እንዲህ አገላብጦ አገላብጦ ነው የሚበላው እንጂ በምንም አይነት እንትና በጣም ፒኪ ነው። እና ለሱም ለእኔም የመጀመሪያ ጊዜያችን ነው ጃፓን። ስንደርስ እኛ ሰው ሁሉ አንድ ነበር የሚመስለን። በእውነትም መልካቸውን እንኳን መለየት አልቻልን መጀመሪያ ላይ። ከዛ ደግሞ ፍጥነቱ፣ የህንፃው ብዛት። እኛ አሁን እዛ እንግዲህ እስክሌተር ሁሉ አናውቅም እስክሌተር ምን እንደሆነ።
ኬት መጥቶ
አሁን ከኤርፖርት ወርደን በሱ መሄድ ነበረብን። ልትረግጭው ሲሆን ስቲ ይሄዳል እንግዲህ አይጠብቅሽም። እና በጣም ቻሌንጂንግ ነበረ። ቋንቋው እንግሊዝኛም አይችሉም። ሁሉ ነገሩ ፈጣን ነው። መንገድ ጠፍቶሽ አንድ ሰው ለመንገድ እንደውም ቋንቋም እንኳን የሚችል ሰው ቆም ለደቂቃ አይቆምልሽም ለማጠየቅ እንኳን። እንደ ይሄ ጉንዳኖች እንዴት ነው የሚንቀሳቀሱት? ሁሉም የሚሄድበትን ያውቃል። ቆሞ ኢንተርቴን ለማድረግ ያስረፍድበታል። ሁሉ ነገሩ ካልኩሌት ስለሆነች፣ ስለዚህ በቃ ቆመሽን አንቺ እንደ ጦጣ ምንም ነገር የምትሰሪው ነገር የለም። እና እንደዛ በጣም የተለየ ነው። በተለይ ደግሞ በዛን ጊዜ ካለው ከአዲስ አበባ ስታስተያዩ፣ አዲስ አበባ ያኔ 40 ምናምን ዓመት እኮ ባዶ ነው። መኪና አንድ አልፎ ሌላ መኪና እስኪመጣ መጠበቅ አለብሽ።
ልክ ነው።
እዛ ግን ምንም በቃ በጣም ቻሌንጅ።
እንግዲህ ወደ 68 እንደዚህ አካባቢ ይሆናል።
በፈረንጆች 76 ነው። አዎ
68
አካባቢ ማለት ከለውጥ በኋላ። አዎ እኔ የተወሰነ ዓመት ከለውጥ በኋላ ማለት ነው። 2 ዓመት ምናምን ከለውጥ በኋላ።
ልክ ነው። በጣም ቀዝቃዛ ነው አዲስ አበባ በዛ አይነት።
በጣም ቀዝቃዛ የነበረበት ጊዜ ነው።
ብዙ ገንዘብም የላችሁም ደግሞ።
አዎ
ዶላር ያኔ አይሰጥም።
20 ብር ነው የተሰጠን። እኛ 20 ብር የተሰጠን ምናልባት እንጃ ለታክሲ ሳይሆን አይቀርም እንጂ ምንም ነገር ምን ይገዛል 20 ብር?
ምንም።
እና ቢኖርሽም እኮ ነው የራስሽንም ይዘሽ መውጣት አትች።
ልክ ነው።
20 ብሩ መንግስት ፈቅዶልሽ ያቺ ከባንክ ብትወስጃት 20 ብር ነው። እና እሱን ይዘን ይወጣል።
የት ከተማ ነበር የተቀመጣችሁት?
ቶኪዮ ነው ዋናው ከተማ ነው። ዋናው ከተማ ነው ግን ያው ጃይካ ህንፃ አላቸው ራሱ እንደ ሆስቴል እንደሚባለው። ትምህርት ቤት ክላሶቹም እዛ ውስጥ ነው። መኝታ ቤቱም እዛው ነው። ምግብ ቤቱም እዛው ነው። እና ወዲያ ወዲህ የምትይበት ከፈለግሽ ብቻ ነው ወዲያ ወዲህ የምትይው እንጂ። እና እዛ ነው የተቀመጥ ነው። እንግዲህ ትምህርት ቤታችንም እዛው ነው።
ምግብ እናንተ ናችሁ የምትሰሩት ወይስ እነሱ?
አይደለም፣
ካፍቴሪያ አለ።
ካፍቴሪያ አለ። ምግብ ማለት ቁርስ እንቁላል ዳቦ ስለሆነ ቁርስ በደንብ ነው የምንበላው። ከዛ በኋላ ነው ችግሩ። ምሳ ሲባል ሩዝና ዶሮ አድርገው ሲሰሩት ሱካር ይጨምሩበታል። ጣፋጭ ነው እንግዲህ እኛ የምናውቀው የሚያቃጥል ጨውነት ያለው ነው። እና አሁን ይሄንን ደግሞ ከኛ በፊት ሄዶ የተመለሱ ሰዎች ነግረውናል። ስለዚህ በጣም ሰፕራይዝ አልሆንም። በዛ ምክንያት አሁን በርበሬ ደህና አድርጋችሁ ይዛችሁ ሂዱ ተብለናል። እና እኔም ኃይሌም እሱም የራሱን እኔም የራሴን ይዘን ሄደናል። እና አሁን ችግሩ እሱ ሩዝ በህይወቴ በልቻ አላውቅም ብሎ ምሏል። እኔ ሩዝ ምን እንደሆነም አላውቅም ምናምን ብሎ እኛ እንኳን ሩዝን በላ ነበር። እኛ ያው አመት በዓልም ሲሆን ምንም ሲሆን ይበላል፣ ሁልጊዜ ባይገኝም። ግን የሩዙ አሰራር እኛ የምንበላው የሩዝ አሰራርና አረቦች የሚሰሩትና እነሱ የተለያየ ነው በጣም። ያኛው ዝም ብሎ ቀቅለው ነው እንትን የሚሉት እና ስኳር ምናምን ይጨምሩበታል። በጣም አስቸጋሪ ነው ለመብላት። ያችው በርበሬዋን ትንሽ ነስነስ አድርገን በቁጠባ
ከሳችሁ
ምክሳት እንኳን እንጃ ኃይሉ ሊከሳም አይችልም። መጀመሪያውን የከሳ ነው። እኔ ግን የከሳሁ አይመስለኝም። እኔ ያው አዳፕት እያደረኩ እየበላሁ ነው። እና ትንሽ ምግብ ላይ ከባድ ነው። እና አንዳንዴ ምን እናደርግ ነበረ፣ በጣም በቃ እንትን ሲለን ሲቸግረን ሳርዲን እንገዛለን። ሳርዲን ገዝተን ገበያ እንግዲህ ገበያ ሄደን ሳርዲን ገዝተን ሽንኩርትና ምናምን ቲማቲምና ሽንኩርት ገዝተን፣ ቃሪያ የሚባል ነገር የለም፣ የሚያቃጥል ነገር የላቸው። ስለዚህ በቃ ሽንኩርት ገዝተን ምናምን እሷን ከትፈን ለማብሰል ሳይሆን ያው ምክንያት ምድጃ ምናምን አይፈቀድም።
በጥሬው ለማብላት
በጥሬው ነው እንግዲህ ያው ግፋ ቢል እንጂ ምድጃ አይፈቅዱም እዛ እንትኑ ላይ ሩማችን ውስጥ። ስለዚህ እንደሱ አድርገን አንዳንዴ ዳቦ ገዝተን እንደዛ እንበላ ነበረ። ይህ እነሱ የሚሰሩትን ምግብ በጣም ይሰለቻል ደግሞ ኤቭሪዴይ
በየቀኑ ሲሆን
ሲሆን አንዳንዴ ቴምፑራ የሚሉት ቬጅተብል ቴምፑራ ይሰራሉ። እሱ በቃ እሱ ሲሆን ትንሽ ጣዕም አለው፣ ትንሽ ጣዕም አለው አትሊስት።
ቋንቋ ተማራችሁ
በደንብ? መጀመሪያ የመጀመሪያ አንድ ወር ክራሽ ኮርስ የተማርነው ቋንቋ ለመማሪያ ሳይሆን እዛ ሀገር ውስጥ ስትኖሪ መንገድ ለመጠየቅ ምግቃ ለመግዛት ምናምን የሚያስችል ያህል ያንን ሌቭል ነው። እና እሱን ሲያስተምሩን ጃፓንኛ ቋንቋ እኔ የደነቀኝ ነገር ፊደሎቹ ለምሳሌ አሁን በእኛ ፊደል ሀ ሁ ሂ ሃ ሄ ህ ሆ አይደለም? የእነሱ ደግሞ ልክ እንደኛው ህ የለም፣ እነሱ ጋር ህ የለም፣ ደግሞ አንድ ደግሞ የሌለ ፊደል አለ። በተረፈ ግን እነሱም ሀ ሂ ሁ ምናምን እያለ ነው የሚለው ላሊሉ ሌሎ ምናምን ይላሉ። እና ልን ይዘሏታል። እኛ ሰባት ነው እኛ እንደዚህ ሰባት ነው አይደለም? አትንግ የነሱ አምስት መሰለኝ። ግን ስትራክቸሩ ተመሳሳይ ነው። በነገራችን ላይ ሶስት የተለያየ ፊደል አላቸው። አንደኛው ሂራጋና ይባላል፣ አንደኛው ካታጋና ይባላል። እነዚህ ሂራጋና ካታጋና እንደዚሁ እንደ ፊደልን ሀሁ ያላቸው ናቸው። ግን የሚጠቀሟቸው ለተለያየ ፐርፐዝ ነው የሚጠቀሟቸው። ግን ሁለቱንም እዛው በሴም ታይም ይጠቀሙታል። ሶስተኛው ካንጂ የሚሉት ነው። ካንጂ የቻይኒዝ ሌተርስ ነው። እሱ እንደ ቻይናዎቹ ቢያደርጉትም ቅጥልጥል ያለው እሱ ቢሆንም ሲያነቡት ግን እንደ ቻይና አይደለም ያነቡት። እንትኑን ኮፒ አድርገውት ግን አነባበቡ ይለያል። አዎ ወስደው እሱን ወስደው ማለት ነው። እና ያም ሆኖ ግን የቋንቋቸው ግራመር ልክ እንደ አማርኛ ነው። አሁን እንግሊዝኛና አማርኛ ልዩነት አለው አይደለም?
አዎ።
እና አሁን እነሱ ለምሳሌ ምግብ በላሁ ነው አይደለም የሚለው? በላሁ ምግብ አትይም።
ልክ ነው።
አሁን እነሱ ልክ እንደኛ ነው። በቃ እንትኖቹ ቮካብለሪ ላለው ሰው ቋንቋቸው በጣም ቀላል ነው ለማገናኘት ማለት ነው። አንዳንድ ቋንቋዎች ግራመር እንትኑ ከባድ ነው። የእነሱ ግን ስትሬት ፎርወርድ ነው እንደ አማርኛ ነው እንትኑ ራሱ። እና እሱ ነው አንድ ያስደነቀኝ። እኔ በጣም ነው ቶሎ የቀሰምኩት ይመስለኛል። ምናልባት አረብኛም ስለተማርኩኝ ሌላ ቋንቋ ለሚያውቅ ሰው ሞር መማር እየቀለለ ነው የሚሄደው። ትንሽ ኃይሉ ትንሽ ተቸግሮ ነበረ። እንትኑ ራሱ አልገባውም። ለምንድን ነው ለምን
ይመማራሉ?
አዎ ነገ ልንሄድ ነው አይደል እንዴ እያለ ነው። እኔ ግን በተቻለ መጠን እንትን ለማለት አልኩኝ። ያው እንግዲህ እነሱ ባዘዙን ነው የምንሄደው አለ። አንድ ወር እንደዛ አድርገን ግን ከዛ በኋላ ትምህርታችን በእንግሊዝኛ
እንግዲህ። ስልጠናውን ጨረሳችሁ?
ስልጠናውን ጨረስን። ስልጠናው በእውነቱ ትንሽ ለእኛ ከብዶን ነበር። እኔ ለእኔ ከብዶ
ቴክኖሎጂ ገና አልደረሰም ለእኛ
አልደረሰም። አዎ ያ ስልጠና የተለያየ አገር የሚመጡ ሰዎች አሉ። ከየአገሩ ነው የሚመጣው፣ ዓለም በሙሉ ነው የሚመጣው። አንዳንዶቹ ዩኒቨርሲቲ ጨርሰው አንዳንዶቹ ማስትሬት ዲግሪ ያላቸው ናቸው የሚመጡት። በኢንጂነሪንግ የተመረቁ ምናምን ነው። እኛ ደግሞ የተግባር እውቀት ብቻ ነው ያለን እና ትንሽ ይከብድ ነበር። ግን ጨረስን፣ ጨርሰናል ፕሮግራማችንን።
እንግዲህ ባለፈው ምን ብለው ነበረ ጥቁር ማየትም ራሱ በዛን ጊዜ አስቸጋሪ ነው አይደለ? ከአፍሪካ ብዙ ላይሄድ ይችላል። እና እስቲ እንገሩኝ፣ ጃፓን ውስጥ ጥቁር ሆኖ አንድ አመት ከመናምን መቀመጥ ትንሽ ይከብዳል አይደለ?
በትክክል። እና ብዙ ጥቁርም አይታይም። አንድ ኢትዮጵያዊ ብቻ ነበር ያው ዩኒቨርሲቲ ገብቶ የሚማር አንደ የመጣ ይጠይቀን ነበር። እና ግን አበሻ ይቅርና ጥቁር ራሱ መንገድ ላይ ምናምን አይታይም። እንግዲህ የዛሬ 40 ዓመት አሁን ሌላ ሊሆን ይችላል፣ ግን ያኔ በጣም ዩኒክ ነው ጥቁር ማየት። እና እኛ አሁን ዝም ብለን ወክስ እናረግ ምናምን ስንል ሌላው እርግጥ ያዩናል፣ እኛም እናያቸዋለን። ግን ወጣቶች አሁን ተማሪዎች ምናምን ሲሆኑ በቃ ሀይ ሀይ ይላሉ፣ እንግሊዝኛም አይችሉ። ከዛ ሀይ እንላለን እኛም ደግሞ በእነሱ ቋንቋ የተንተባተብን። በዛን ጊዜ አፍሮ ስታይሉ ነበር፣ ጸጉራችን ምናምን አፍሮ ነበረ። እና ንንካው ይሉኛል። ኦኬ ከንተችት ምናምን ቢንድ ስን መንካት ብቻ አለም ሳብ ያደረጉታል። ምክንያቱም እርግጠኛ ለመሆን አርተፊሻል ነው ዝም ብሎ ያስቀመጠው ነው ወይስ ምንድን ነው በሚል ይስቡታል። እና እኛም ልጆች ናቸው እንረዳለን፣ የዛን ያህል ነው። እርግጥ ህዝቡ በጣም ሰላማዊ ህዝብ ነው። እንግዲህ ዲስክሪሚኔሽን የሚለውን ነገር አናውቅም። ሰው አንዳንድ ሰው ከልቡ ሊኖረው ይችላል ላይኖረው ይችላል፣ ግን በግልጽ የምናየው ምንም እንደዚያ አይነት ነገር አላየንም። አገሩ በጣም ሰላም ነው። እንደውም አሁን ለኮርስ አንድ ከሀገራችን የመጣ በዛን ጊዜ መጥቶ ጠፋብን እና ሲያፈላልጉ ተገኘ። ፓርክ ላይ እንግዲህ ትንሽ መጠጥ በነገራችን ላይ በጣም ይጠጣል። እኛ ሀገር መጠጥ የለም ማለት ይቻላል። በእነሱ ስታንዳርድ
ይጠጣሉ፣
በጣም ይጠጣሉ።
ለነገሩ ሲጋራም ብዙ ያጨሳል።
ሲጋራ ደግሞ እኛ እኮ ሲያዩን ሳናጭስ ስንቀር እንዴ አገራችሁ ሲጋራ የለም እንዴ ምናምን ብልይተ ብዬ ተጠይቅ ያለው እና የዛን ያህል ነው። እነሱ የሚጀምሩት በቃ ዩኒቨርሲቲ ሲገቡ ኦልሞስት መጀመር እንዳለባቸው አድርገው ነው የሚያስቡ። እስከ ዩኒቨርሲቲ ድረስ አያጨሱ፣ ዩኒቨርሲቲ ላይ ነው የሚጀምሩት። ማያጨስ የለም። እና እኛ በቃ እኔም ኃይሉም አናጨስም፣ አገራችሁ የለም ወይ ምናምን እስከመባል ድረስ እንትን ይላል። መጠጥ ደግሞ በቬንዲንግ መሽን ላይ እንኳን መግዛት ይቻላል። እነሱ ጋር ያኔ በቬንዲንግ መሽን ገዝተው በተለይ አሁን ከሌላ ሀገር የሄዱት ትንሽ ሳንቲም ካለቻቸው ይጠጣሉ። እና ከኛም ሀገር አንዱ ጠጥቶ ፓርክ በቃ ሰላማዊ ሀገር መሆኑ የምታውቂው እዛ መንገድ ላይ ተኝተሽ የሚነካሽ ሰው የለም፣ ምንም ችግር የለው። እና ሰላማዊ ሀገር
እንግዲህ ደግሞ ሌላው በጣም ያነባሉ ይባላል። እዚህ ባቡር ላይም እንደዛ ተፋፍገውም እየሄዱ ከእጃቸው መጽሐፍ አይጠፋም ይባል ነበር። እንግዲህ
እርግጥ ያነባሉ። ከዛም የበለጠ የሚደንቀኝ ባቡራቸው በጣም የዛኔ እንግዲህ ያኔ 40 ዓመት በፊት እንኳን በጣም ሶፊስቲኬትድ የሆነ ሲስተም ነው ሰብወይ ሲስተማቸው ባቡራቸው። እና በየቦታው መንቀሳቀስ የፈለገ ሰው መኪና መንዳት የለም። ማንም ሰው መኪና አይነዳም፣ ማንም ሰው መኪና የለውም። ጃፓን ያመርታል መኪና እንጂ አይጠቀምም። እኔ ያየሁት እዛ ጃፓን ሀገር ውስጥ አንድ ጊዜ ብቻ እኛ አንድ ሰውዬ ኢትዮጵያ ሄዶ እናቴ ደግሳ ምናምን እንትን ብላው ጃፓናዊ በዚህ በጃፓን ሄዶ ፋሚሊያችን ሰላም ብሎ በጣም ደግሳ እናቴ አብልታ ምናምን ሲመጣ እሱ ብቻ ምሳሌ ያበላን ወስዶን በመኪና የሄድኩት ያኔ ብቻ። በቃ መኪና አስፈላጊ አይደለም፣ ባቡር አለ። አሁን ባቡር ውስጥ ሲሄዱ አናውንስ ይደረጋል፣ ግን ሰው አንዳንዱ ሰው ይተኛል። ይህን ግባቡ እንትኑ አያመልጠው፣ እኛ ስሬ ነው የምናየው እንዳያመልጠን ስቴሽኑ እንዳናልፈው። እነሱ በቃ ምናምን ምናምን ሲባል የተኛው ሰውዬ ብድግ ብሎ ብቻ ውልቅ ይላል። እና በጣም ይደንቀኝ ነበረ። የሚያነበውም ደግሞ እንደዛው ነው፣ ያነባል ልክ እንትኑ ሲመጣ ብድግ ብሎ ነው የሚሄደው። እና በጣም ፓንችዋል ናቸው። ቀጠሮ አንድ ደቂቃ ማርፈድ አይፈቀድም በቃ ምንም። እኔ አንድ ጊዜ እንዳያስታውሰ ቀጠሮ ሽንጁኩ እንግዲህ ገበያ አካባቢ እንገናኝ ብሎኝ አንዱ ጃፓናዊ ነው። ኦኬ ብዬ ሰዓት ሰጥቼ እኔ ስደርስ እሱ ለካ በሰዓቱ ደርሷል። እኔ አሁን እንጃ በአረፍድ ምናልባት 5 ደቂቃ ይሆናል የረፈደው። ከዛ በቃ እኔ ደርሼ ሳናግረው ምናምን አይናገርም። ምን ነው ስለው ይድን አፖሎጃይዝ አለኝ።
5 ደቂቃ አርፍድሃል፣
5 ደቂቃ አርፍድሃል፣ አፖሎጃይዝ አልጠየቅም አለ። እኛ ሀገር 5 ደቂቃ ምንድነች? እና የዛን ያህል ስትሪክት ናቸው። እና ሁሉም በታይም እንትናቸው ይጠቀማሉ። እና በጣም ኢንዱስትሪየስ ሰው።
የዛሬው ጨዋታ በሂውስተን ከተማ በሙያቸው ኩባንያ መስርተው ለረጅም ዓመታት ያገለገሉት የምህንድስና ባለሙያ የአቶ ሸሪፍ መሐመድ ነው። ሸገር 102.1 የናንተ ሬዲዮ።
አቶ ሸሪፍ ጃፓን ገንዘብ አጠራቀሙና ነው አይደለ ወደ አሜሪካ የመጡት?
አዎ።
ይንገሩኝ እስቲ የካሜራውንም ታሪክ አብሮ ይንገሩኝ።
አዎ፣ ምንድነው ካሜራው? እኔ ከኢትዮጵያ ይዤው የመጣሁት ካሜራ ነበር እና አግፋ የጀርመን ካሜራ ነው እና
በቃ ብላክ ኤንድ ዋይት።
አዎ፣ ብላክ ኤንድ ዋይት ነው፣ የጀርመን ካሜራ ነው። በዛን ጊዜ ብላክ ኤንድ ዋይት ነው፣ ግን እንትን ሁሉ አለው፣ መገጣጠሚያም አለው፣ ቴሌስኮፕ ምናምንም አለው። በቃ እኔ በጥሩ ዋጋ ነው የገዛሁት። ኢትዮጵያ ውስጥ አንዱ ቱሪስት ይመስለኛል የሸጠልኝ እና በጥሩ ዋጋ ነው የገዛሁት እና ምኮራበት ካሜራ ነው። አሁን ጃፓን እንግዲህ ጃፓን የካሜራ ሀገር ነው። ለመሄድም የበቃሁት ምንድን ነው እንትን አንድ ፕሮጀክት ላይ ሄደን ስንጎበኝ የሳኒተሪ ማጣሪያ ጣቢያ ውስጥ እንደዚህ ጎንበስ ስል እቺ ሌንሷ የምትሸፍነው ቆዳ እንትን አለች፣ ለቃ ሄደች፣ ዘገባች። አሁን ለእሷ እኔ እንትን ለመግዛት ብዬ ነበር አካሄዴ፣ ካሜራ አካባቢ ሽፋኑን ለመግዛት ካሜራ አካባቢ ሄጄ ምናምን ስፈላልግ ምናምን እያዩ ያደንቁታል፣ ካሜራውን ያደንቃሉ ምናምን ምናምን። በእነሱ ቋንቋ ነው የሚነጋገሩት፣ ብዙም ባይገባኝም። ከዛ ምን አለኝ ዩ ካን ቴክ ኤኒ ካሜራ ለዚህኛው ይለኛል። እንዴ ይህ ሰውዬ እውነቱን ነው እንደሚናገረው? ላይ እኔ አሮጌ ካሜራ ነው የሄድኩትና እሱ አዲስ ካሜራ የፈለግከው ምረጥ ነው ስላለኝ ከዛ አላመንኩ።
ቫሊዩን አውቆታል እሱ
አውቆታል። እኔ አላወቁ። እኔ አሮጌ እቃ በአዲስ እቃ ነው የማወዳድረው። ደግሞ ካሜራቸው ራሱ በጣም ያምራል። እና ከዛ ሚኖልታ የሚል ካሜራ ነበራቸው። እሱን ከነ ቴሌ ሌንሱ ከነ ምናምኑ ከነ ሁሉ ነገሩ
ከነ ቦርሳው
በቃ ሁሉ ነገሩን እሱን ወስዳለሁ ስለ ምን እንደ ሰከንድ አላመነታም። ይህ ሰውዬ ሞኝ ነው እንዴ እያልኩኝ በልቤ እሱን ተቀብዬ ሰጠሁት እኔ ካሜራውን። እና በቃ እኔ ለረጅም ጊዜ ደስተኛ ነበርኩኝ፣ አሜሪካን እስክመጣ ድረስ ደስተኛ ነበርኩኝ። ምክንያቱም ቫሊዩን አናውቀውም እኛ ሀገር አሮጌና አሮጌ የሚባል ነገር ራሱ በቃ አሮጌ ቃሉ ራሱ
በጣም
ቫሊዩ የቀነሰ ማለት ነው አሮጌ ሲባል። እና አንድ እሱ ነው እንግዲህ። ሌላ ምን ነበር እንትን ያል
የገንዘብ አጠራቀሙ
አጠራቀቀሙ
ታመጡ?
አዎ፣ እዛ ስትኖሪ ኮርሱን የሚሰጡች ሰዎች የኪስ ገንዘብ ይሰጣሉ እንጂ ያቸው 20 ብር ነች፣ ከዛ $20 ነች ይዤ የመጣኋት። እና ግን በየወሩ ይሰጡናል። ሰው እንግዲህ እቃም ሊገዛ ምንም አንዳንድ ነገሮችም ለመኖር ራሱ ያስፈልጋል። ገዛም ረጅም ጊዜ እኮ ነው የቆየ ነው። እሱን ሲሰጡን ብዙም አናጠፋም፣ አናችንም ሀይሉም አያጠፋም፣ እኔም አላጠፋም። እና እሱን እንትን ስንል አጠራቀምኩኝ፣ እሱም አጠራቅመዋል፣ እኔም አጠራቅም ያለውኝ። እና ምስጢሬን የሚያውቀው ሀይሉ ብቻ ነው። ወደ አሜሪካን ለመምጣት ፍላጎቴንም ነግሬዋለሁ። እና
አቶ ሀይሉ ወደ ኢትዮጵያ ተመለሱ?
ተመለሱ። ሀይሉ ተመልሰዋል። አለቃችን የውሃ ክፍል አለቃችን ኢንጂነር ደሞዝ ይባላል። በጣም ባለ ውለታዬ ነው እሱ። እንግዲህ እሱ ይመላለሳል በተለያየ ጊዜ። አሁን አንዴ በመጣበት አንተ ገና ልጅ ነህ፣ የመማር እድል ካለ ፈልግና ተማር ይለኛል። ይሄ እንግዲህ ሪስክ ወስዶ ነው በዛን ጊዜ እንግዲህ አስቢ፣ በደርግ ጊዜ ይሄ ነገር ቢታወቅ ሌላ ትርጉም አለው። ደግሞ እሱ ተጨማሪ እንትኑ ምንድን ነው የትግራይ ሰው ነው። ስለዚህ ያ ትንሽ ዳንጀር ነበረው። ግን እሱ በእርግጥ እኔ በኋላም እዚህ ሀገር መጥቶ ብዙ ዓመት ኖሮ አሁን በህይወት ይኖር አይኖር አላውቅም። ከዛም በኋላ እንገናኝ ነበርና በጣም ጥሩ ወዳጄ ነው፣ ወዳጃችን ነበረ። አለቃችንም ቢሆን በእድሜም ብዙ ቢበልጠንም በቃ እንደ ወንድም ታላቅ ወንድም ነው ብዬ ነው የማስበው የነበረው። እና እሱ መክሮኛል፣ እድሉን ካገኘ አትመለስ፣ ተማር፣ ገና ልጅ ነህ አንተ ብሎኛል። እና ሀይሉ ከእኔ በእድሜ ይበልጣል። ስነግረው ያው የኔን ምስጢር ይዞልኝ ከዛ በቃ አበረታታኝ። የሚያስፈልገውን ነገር እረዳሃለሁ ምናምን አለኝ። ምንም ችግር የለም። እና ገንዘቧን አጠራቅሜ በእርግጥ ሙሉ በሙሉ ባይሞላልኝም የተወሰነ ገንዘብ ከሀይሉ ተበድሬ እሱ ደግሞ ቤተሰቦች እንደሚከፍሉት ነግሬው በዛ ትንሽ ጨምሮልኛል። እንግዲህ አውሮፕላን ቲኬት መክፈል አለ። እንደገና ደግሞ አሜሪካን ሀገር ሲመጣ የትምህርት ቤት
በባዶ ኪስ አይመጣ፣
የትምህርት ቤት መክፈል አለ። እኔ እንደመጣሁኝ ለመማር ነው የመጣው። በዛን ጊዜ ሰው እንደዛ አይነት ነው አስተሳሰባቸው። የሚመጣ ሰው ሁሉ ለመማር ነው የሚመጣው እንጂ እንዲሰርቼ እንዲያርጌ የሚል ነገር የለም። እና ያቺን ገንዘብ አጠራቅሜ እሱን ትንሽ የሰጠኝን ያበደረኝ ፕላስ የራሴን አጠራቅሜ ነው እንግዲህ። አውሮፕላን ደግሞ ራውንድ ትሪፕ መከፈል አለበት፣ አለበለዚያ ቪዛ አይሰጥሽም።
ልክ ነው።
ዋን ወይ ማለት ሬድ ፍላግ
ነው።
ስለዚህ በእንደዛ ነው አሜሪካን ለመምጣት የቻልኩት። በዛም ክርስማስ አካባቢ ጃፓኖች ጥርግ ብሎ ነው ከሀገራቸው ወደ ሌላ ሀገር የሚሄዱ ለጉብኝት፣ ምክንያቱም ብዙ ጊዜ ይዘጋል። ከክርስማስ ጀምሮ እስከ ኒው ኢየር ድረስ ቢያንስ ቢያንስ 2 ሳምንት 3 ሳምንት ዝግ ነው። ስለዚህ በዛን ጊዜ አሜሪካም ሄደው አሜሪካን ይሄዳል፣ ሌላም ሀገር ይሄዳል። ስለዚህ አሁን ቪዛ ለመውሰድ ሲሄድ በቃ ኤምባሲው ጥቅጥቅ ብሏል። እኔ ብቻ ነኝ የውጭ ዜጋ እና ቪዛ ማግኘቱ ራሱ እንግዲህ ሎተሪ ነው እና ምንም አፕሊኬሽን ምናምን የለም። ፓስፖርትሽን ወስደሽ ብቻ ቪዛ መታለኝ ነው። ስለዚህ አሁን ተሰሰለፍ እዛ ማዶ ማአትኖቹ እንትኑ የሚሰጡት ብዙ ናቸው። ምክንያቱም ማአት ሰው ስለሚወጣ ብዙ ነው እንትኑ የሚከፈላለ። እሱን ከፍለሽ ብቻ ቪዛ መምታት ነው። አሁን እኔን ስሰለፍ እዛ የነበረው ጥቁር አሜሪካዊ ነው። አይ በእኔ አይጨክንም ብዬ እንግዲህ ያው ምንም አውቀው ነገር የለም፣ ግን ያው እኔን የሚመስለው ጋር ልሰለፍ ብዬ ነው። ተሰልፌ ምናምን እሱ ጋር ስደርስ የት ነው የምትሄደው ስለኝ፣ እንደዚህ ከዚኔ አሜሪካን አለ እሱን ለክርስማስ እንትልል ነው ምናምን ስለው፣ እንግዲህ ይመነኝ አይመነኝ አዶኖ ብቻ መታልኝ አለቀ። እንግዲህ ያው
ሎስ አንጀለስ
ሄድኩኝ። ያው በሎስ አንጀለስ ነው የሚገባው። ከዛ ከጃፓን ወደ ቻይናም ጃፓንም እኮ በዛ ነው የሚቀርበው። በኢስኮስ አትመጭም፣ ያኛው ነው አትላንቲክ ፓሲፊክ ኦሽንን አቋርጠሽ ነው የምትመጭው። እና ፓሲፊክ ኦሽን እንትን ብሎ ሀዋይ ቆመና አውሮፕላኑ ከዛ ነገዳ በሮ ሎስ አንጀለስ ነው ያረፈው። እና ያኔ እዛ ማውቃት ዘመዳችን የቤተሰብ ዘመድ ዛህራ የምትባል ነበረች፣ እሷ ተቀበለችኝ። ከዛ እሷ ደግሞ በቃ የት ትሄዳለህ እዚሁ ሁን ምናምን ስትለኝ ነው እኔ ትምህርት ቤት ተቀብሎኛል እዛ ነው የሚሄደው።
የት ነው የተቀበለው ትምህርት ቤት?
እዚህ ሂውስተን ነው። ሂውስተን ቲኤስዩ የሚባል ቴክሳስ ሳውዘርን ዩኒቨርሲቲ የተለያየ ሞልቼ እነሱ ናቸው የተቀበሉ። ስለዚህ በቃ እኔ ፎከሴ እዛ ነው ብዬ እንትን አልኳት። ከዛ እሷም በቃ የተወሰነ ቀን ቆይቼ ሸኘችኝ እና ዳላስ ነው የመጣሁት። ከዛ በኋላ ዳላስ ደግሞ የመጣሁበት ምክንያት ዘመዴ ዶክተር አማ ኃይለ መስቀል እናቱ የእናቴ ቅርብ ዘመድ ነች፣ አባቱ ደግሞ የአባቴ ጎሳ ነው። እሱ እንግዲህ ቤተሰብም ነን፣ እሱ እዛ እንደሚኖር ስለማውቅ እንጻጻፍ ነበር። እሱ ነው የትምህርት ቤቱን ኢንፎርሜሽን ምኑን የሰጠኝ ከሬጅ ያደረገኝ። ስለዚህ ስመጣ በጣም ደስ ብሎት በቃ እዚሁ ነው የምትቀረው ከኔ ጋር ምናምን። እሱ ያኔ ገና ሜዲካል ስኩል ተማሪ ነው። እዚሁ ነው የምትቀረው የትም አትሄድም ሲለኝ ነው ነው እኔ እዛ ተቀብለውኛል እዛ ነው የምሄደው አልኩት። እና በዚህ አጋጣሚ እንደው ስለ ዶክተር አመሀ አሁን አርፈዋል ለመናገር ያህል ስለ ዶክተር አመሀ ማወቅ የሚፈልግ ሰው ቀብሩ ላይ መገኘት ነው። በጣም ጥሩ ሰው ነበር። እኔ ለእኔ ታላቅ ወንድም ማለት ነው። ታላቅ ወንድሜ ነው፣ መካሪ ነው። ሁልጊዜ መምከር ነው በቃ እሱ ሰውን ይመክራል። እንዲያታርግ እንዲህ ብላ ራስን ጠብቅ። እና በጣም ዳላስ ከተማ ውስጥ እሱን ማውቅ ሰው የለም። ለቀብሩ የተገኘው ህዝብ እንጃ፣ ለአንድ ሀገር መሪ የሚመጣ ህዝብ ነው የተገኘው። እና ከደግነቱ ነው። ዴንቲስት ክሊኒክ ነበረው እና በጣም ልዩ ሰው ነበር። በእውነት ልዩ ሰው ነው። እና እኔ ከዩስተን እንግዲህ ዳላስ ድረስ ለጥርሴ ሄዳለሁ። ለምን ነው? እሱን ለማግኘት ነው። ዴንቲስቶች አሉ አይደል? እኔ ግን ያችን ሰበብ አድርጌ ሄዳለሁ። እሱ በጣም ሲያየኝ በጣም ነው ደስ የሚለው። እስከ መጨረሻው ድረስ እንደዛ ነው የሆነው። እና
መቼ ነው የሞተው?
ምናልባት 7 ዓመት ገደማ ይሆናል። እዚህ 7-8 ዓመት ይሆናል።
እንግዲህ በደርግ ጊዜ የመጡት
ነው። ከዛ በፊት ነው ዶክተር አመሀ እዚህ ነበረ። እኔ ከኢትዮጵያ እያለሁኝ እሱ እዚህ ነበረ። ኦልሬዲ
ኃይለስላሴ ጊዜ ነው።
በናይጄሪያ አድርጎ ይመስለኛል ናይጄሪያ ተምሮ ከዛ በኋላ ወደ አሜሪካን የመጣው እና 2 ሴት ልጆች እና 1 ወንድ ልጅ አለው። ሴት ልጁ አንደኛዋ ሴት ልጁ ወልዳ መንታ እንደውም ወልዳለች ባለፈው። እና ቤተሰቦችም ብዙ አሉት፣ ወንድሞች፣ እህቶች እሱን ተከትሎ የመጡ። በነገራችን ላይ እሱ ምክንያት የሆናቸው ሰዎች ቢቆጠሩ እኔ እንጃ 1000 ካልሞላ እኔ እንደው በጣም ትንሽ ነው ነው
ወደዚህ
ለመምጣት ምክንያት የሆናቸው። አሁን እኔ ለምሳሌ በእሱ ምክንያት ነው የመጣሁት። እሱ ባይኖር ኖሮ ምናልባት ማንጋ ጽፌ እንዴት አድርጌ ነው እንዳሁኑ ጉግል አድርጎ ምን ብሎ ማግኘታ የለም። በሰው ነው ያኔ። እና እሱ ምክንያት ባይሆነኝና ባልመጣ እኔ ደግሞ ያመጣኋቸው ብዙ ቤተሰብ ብቻ አይደለም ጓደኞች ማለት ናቸው። እና በእኔ ምክንያት የመጡ ቼኑ እንታይ በጣም ብዙ ነው። እና የዛን ያህል ነው ብዬ ነው የማስበው።
አይ እንኳን አነሳ ናቸው። በጣም አንዳንድ ጊዜ አንዳንድ ሰዎች እንደ ኮከብ ናቸው፣ ብርሃን ናቸው።
በጣም
እና ማንሳታችን ደስ ይለኛል። ከሰባት አመት በኋላ ዛሬ ሀዘን አለ ዛሬ ከባድ ነው።
አንድ ሰው ሀዘን እኮ
ዘላለም ነው
የዘላለም ነው እንደ ሰውየው ነው።
ልክ ነው።
ብዙ ዘመዶች አሉኝ ብዙ ዘመድ ያረፉ አሉ። ግን አንዳንዶች በጣም ዩኒክ ናቸው። እሱ እንቢብየው በቃ ነው ላከኝ እዛው ትምርት ቤት ተቀብለውኛል ነው እንትኑም እየደረሰ ነው ሊሄድ ምናምን አልኩት። ኦኬ አለ ሰው አረጋልኝ ከዛው ይዞኝ የሚመጣ ሰው አድርጎልኝ ይዞኝ መጣ አንድ የኛ ኢትዮጵያዊ። ከዛ በኋላ እዚህ ስደርስ
ሳልጠይቆት እናቶ ፈቀዱልኝ ስልክ ደውለው ነገሩ ወይስ ዝም ብለው ነው እዚህ የመጡት?
እንግዲህ ምንድነው ትንሽ ጊዜው ቻሌንጂንግ ነበር። ምክንያቱም አሁን እኔ ከጃፓን ወደዚህ ለመምጣት ማሳመን ነበረብኝ። ማሳመን ደግሞ ቀላል አይደለም። ስልክ ተደውሎ የለም
መነጋገር ማለት
ደብዳቤ ጽፊና ገና ደብዳቤ ሆዶ መልስ እስኪ መጠጥ ስርጅም ጊዜ ነው እና 100% ፈቃደኛ አንነበረችም እናቴ። ምንድነው ፍርሃት ነበር እነው አንድ ነገር ይሆንብኛል አለ። እኛም ደግሞ ዘብቻችንን እንግዲህ እኔ ምንም በዛን ጊዜ ያው 200 ብር ምናምን ደሞዝ ብትሆንኖች እንጂ ሌላ ምንም አቅምም የለኝም።
አዎ ግን በቃ የመጀመሪያ ታላቅ
ወንድ የመጀመሪያ ታላቅ ልጅ ነው እንግዲህ ኃላፊነቱም የተጣለው በእኔ ነው እና ትንሽ ለኔ ራሴ ነው ለመወሰን በጣም ከባድ ነበር። ሊድ አልሂድ የሚለው በጣም ብዙ እንትን ነበረውና ግን ፈጣሪ እንግዲህ ከኛ በላይ የሚያውቅ ስለሆነ ጋይድ ያደርግሻል። እኛ ፈጣሪ ጸሎት እኮ ማለት ምንድነው? ስትጸልይኮ ፈጣሪን ጋይድ አድርገኝ ነው የምትዩ። እሱ ደግሞ ጋይድ ያደርግሻል እንጂ ይሄ ሰው የሚወሰነው ውሳኔ የወደፊቱን ማየት ብቻ ነው ቀላል ነው ለመወሰን። ግን የወደፊቱ ማየት ስለማይቻል በጉድ ፌት ነው ተጂውና እናቴ እንኳን ያኔ ብትጠየቅ ምናልባት ተመልሼ በመጣላት ነው የምትመርጠው።
ልክ ነው ልክ ነው። ናፍቀዋልም ደግሞ አንድ አመት ከምናምን
አንድ አመት።
የዛሬ እንግዳችን የአቶ ሸሪፍ መሐመድ ጨዋታ የመጀመሪያው ሳምንት ይሄን መሳይ ነበር። የአቶ ሸሪፍ ጨዋታ በዚህ አላበቃም። ሳምንት ስንገናኝ
ስልጤ ዳወቶ ማለት እንግዲህ አመጣጡ እንዴት ነው? ሀጀልዬ የስልጤ አባት ናቸው። ሀጀልዬ የወለዷቸው አሁን እርግጠኛ ባልሆን አንድ ቦታ ላይ ጽፌዋለሁኝ፣ ግን 5 ይሁኑ 6 ይሁኑ እንደዚህ ነው። ከወለዷቸው ላይ ገን ስልጤ የሚባለው የመጨረሻ ልጅ ነው፣ በሌላ ሴት ነው የተወለደው። እና አሁን እሱ በድሮ ጊዜ ንብረት በህይወት እያሉ ነው አባቶች የሚያከፋፍሉት ይመስለኛል። አሁን በዛ አካፈሉና ለካ እሱ ተረስቷል። እንግዲህ ይሁን የተነገረኝን ነው። አሁን መጨረሻ ላይ በደንብ እንትን ሲሉ ጊዜ ለካ ረስተውታል። ከዛ ምርኩዛቸውን ይሰጡትና በእኔ ምርቃቴን ነው የሰጠው ይሉታል። እና ዳወት ማለት ምርቃት ማለት ነው። አሁን ስልጤ የዳወቱ ማለት ያንን ይዞ ነው ያደገው። እና ያ አሁን ስልጤ የሚባለው ዘር በሙሉ ከዛ ሰውዬ የተወለዱ ናቸው። ያን አባት ተራብቶ ነው እንግዲህ አሁን ምናልባት የስልጤ ህዝብ ምናልባት ከ1-2 ሚሊዮንም ሊሆን ይችላል። በጣም ብዙ ህዝብ ነው ያለው። ስለዚህ ያ ነው የዳወቷ የምትባለዋ። እና ያቺ ምርቃት እንደ ባህል የስልጤ ዋናው መሰረቱ የባህሉ መሰረት ምርቃት ነው። አገሬ ቴክኒካል ስኩል ነው የተማርኩት እና ይሄ ድራፍቲንግ ሜጀር አድርጌ ዲፕሎማ አለኝ አልኩት። እንደዚህ አይነት ዲፕሎማማ ካለህ እኮ ፓርታይም ስራ መስራት ይችላል፣ የሚፈልጉ ብዙ ካምፓኒዎች አሉ አለኝ። እንደመጣሁ ነው ዩኒቨርሲቲዋን ብቻ ነው የማውቀው ከቤቴ ዩኒቨርሲቲ። እና አሁን ምን አለኝ እንደዚህ እንደዚህ ስም ሰጥሃለሁ ይህንን እዛ ሂድና ዶክተር አባስ ልኮኛል በለው ይላል። ከዛ ኦኬ አልኩኝ። አሁን አድራሻውን ሰጠኝ። ማን ይውሰደኝ? እንኳን መኪና ያለው ሰውም አላውቅም ማንንም አላውቅም። መጨረሻ ላይ ሳስብ ሩሜቴን አናገርኩ። ኢንተርቪው አለኝ እና ታደርሰኛለህ ወይ ምናምን ስለው ኦኬ ምናምን አለኝ እና ይዞኝ ሄደ። እንዴት እንድታርጎ ይዞኝ እንደሄደም አላውቅም። እዛ ደረስ ይሄ ነው ቢልዲንጉ። ከዛ ያው ገባውኝ። ስገባ ሳይብ ሳውር የሚባል ሰውዬ ነው፣ ኢራቃዊ ነው፣ አረብ ነው። እሱን ነገርኩት። ከዛ አየና ምናምን ኦኬ አለኝና እንግዲህ ያኔ በእጅ ነው ስዕል፣ እንዳሁኑ ኮምፒውተር የሚባል ነገር የለም፣ በእጅ ነው ንድፉ። የምሰራበትን ሰጠኝና ሄደ። ያው መዓት ሰራተኛ እየሰራ ነው። እኔም በቃ እንግዲህ ያው ፈተና መስሎኝ በደንብ አድርጌ እሰራለሁ። ከዛ ጨረስኩት። እንግዲህ ሰዓቱ መሄጃ ሰዓት ሲደርስ አሁን አንድ በአንድ ውልቅ እያሉ ይወጣሉ። እኔ አሁን ቁጭ ብዬ ጠብቀዋለሁ። ሰውየውም የት እንዳለም አላውቅም፣ ቢሮ ነው ያለው። እኔ ደግሞ ድፍረት የለም ያኔ እና ጠበቅኩት። ሲወጣ ሳየው ጨርሻለሁ አልኩት። ከዛ በኋላ አየና እስጎድ አለ። ከዛ ጀስት ከም ትሞሮ አለኝ፣ ነገን ተመልሰና አለኝ። ያ ማለት አልኩኝ በልቤ ስራው ተገንቷል ማለት ነው። ጀመርኩ ማለት ነው። በማግስቱ ደግሞ ክላስ አለኝ። ከዛ በኋላ ክላስ አለኝ ነገ ምናምን አልኩት። እሷን ያህል ደፈርኩ። በቃ ክላስ በሌለህ ጊዜ እና አለኝ። ኦኬ አልኩ። ከዛ ጠየቀኝ፣ ትራንስፖርቴሽን አለህ ወይ አለኝ። የለኝም አልኩት። ከዛ መኪና መንዳት ትችላለህ አለኝ። አዎ አልኩት። አዎ እነዳለሁ በደንብ አልኩ። ከዛ ሄደና ለምን እንደሄደም አላወቅኩም። ሄዶ ሲመለስ ቁልፍ ይዞ መጣ። በጀርባ በኩል ፓርኪንግ ላት ላይ ቶዮታ ፒክአፕ ትራክ አለ፣ ተጠቀምበትና ስትገዛ መኪና ትመልሳለህ። በፍጹም አላመንኩ። አሁን ተቀበልኩና ሳስበው እንዴት አድርጌ ነው ወደ ቤት የሚሄደው? እኔ እንዴት እንዳመጣኝ አላወቅኩም። ጂፒኤስ የለም እኔል መቼም ዝም ብዬ ቁልፍ ተቀብዬ እዛ መኪና ውስጥ ቁጭ አለለም። ጠየቅኩት፣ ቤት የት እንደሆነ አላውቅም አልኩት።
እነዚህንና ሌሎች ጨዋታዎችን ይዘን እንቀርባለን። ለዛሬ ለመሰናበቻችን ይህንን ዜማ መርጠንላችኋል።